የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዝዳንትነት መመረጥ በአፍሪካ በአጠቃላይ በተለይ ደግሞ በኢትዮጵያ ላይ ሊኖረው ስለሚችለው አንድምታ እንዲተነትኑልን የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። አዳነች ፍሳዬ ነች አነጋገረቻቸው።
ዶክተር አየለ በከሬ ለትብብሮና ለጊዜው እናመሰግናለን። እንደሚታወቀው ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው ተመርጠዋል። የዶናልድ ትራምፕ መመረጥ በኢትዮጵያ ላይ ምን አይነት አንድምታ ይኖረዋል ብለው ይገምታሉ?
ዶናልድ ትራምፕ ፕሬዝዳንት ሆኖ መመረጡ የተጠበቀ አልነበረም። ምክንያቱም የእሳቸው አመጣት፣ ያሰቡት አላማና ምን ለማድረግ እንደሚፈልጉ ከብዙዎቹ ሀገሮች አላማና ከህዝቦችም ምኞትና ፍላጎት ጋር የተቃረነ ስለነበረ የእሳቸው መመረጥ ብዙውን አስደንግጧል። እዚህም ኢትዮጵያ ውስጥ የመደናገጥ ነገር ፈጥሯል።
ለምንድን ነው የመደናገጥ ስሜት ያስከተለው?
የመደናገጥ ስሜት ሊያስከትል የቻለው ለፕሬዝዳንትነት ለመመረጥ ዘመቻ ባካሄዱበት ወቅት ብዙ አሉታዊና ተቀባይነት የሌለው አነጋገር ተናግረው ነበር። በተለይም የአፍሪካን ስደተኞችን በሚመለከት ሰብስቤ ከአሜሪካ አስወጣለሁ አፍሪካውያኖችን ብቻ ሳይሆን ሌሎችንም ብለዋል። እና በጠቅላላው አነጋገራቸው አፍሪካውያኖችን፣ ሜክሲካኖችን፣ ሙስሊሞችን በቀጥታ አጸያፊ የሆነ እነሱን የሚሰድብ ስለነበር እና አሁን ደግሞ ፕሬዝዳንት ሆነው ስለተመረጡ በዛን ጊዜ የተናገሯቸውን ነገሮች ወደ ፖሊሲ ሊቀይሯቸው ስለሚችሉና ያ ፖሊሲ ደግሞ ሊጎዳቸው ስለሚችል በተዘዋዋሪ ደግሞ አፍሪካን ሀገሮችን ሊጎዳ ስለሚችል በዛ ምክንያት ነው እንግዲህ መደናገጥ ተፈጥሯል ብዬ ያልኩት።
በነገራችን ላይ ሚኒሶታ በሄዱበት ጊዜ ሚኒሶታ ደግሞ ብዙ ሶማሌዎች ያሉበት ክፍለ ግዛት ነውና እዚህ ያሉት የሶማሌ ስደተኞች እናንተ ሳታውቁት በየጊዜው እየመጡ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት እንዳላቸው፣ የጽንፈኝነት አመለካከት በዩናይትድ ስቴትስም በዓለምም ደረጃ እንደሚያስፋፉ ብለው እዛ ተናግረው ነበር በነገራችን ላይ።
እና ይሄም እንግዲህ ምንድነው የሚሆነው የጅምላ ስድብ ነው። እንግዲህ ስንት ነው ሶማሌዎች ሚኒሶታ ውስጥ ያሉት ሶማሌ አሜሪካንስ? አብዛኛዎቹ ህግ አክብረው ሰላም እዛ ሀገር ውስጥ የሚኖሩ ኑሯቸው እንዲሳካላቸው ለማድረግ የሚስጨረጨሩ ናቸው እንጂ ሁሉንም አንድ ላይ በጅምላ ይሄ ነው እንግዲህ የእሳቸው ትልቁ ችግር ይሄ ነው። እነዛ ሁኔታዎች እንግዲህ ወደ ፖሊሲ ይለወጡ አናውቅም። እና አሁን ለምሳሌ ሶማሌዎችን ሲወቅሱ በጅምላ ነው። እንደ ማንኛውም ህዝብ ከመሀላቸው አንድ ሁለት እንክርዳድ ሊኖር ይችላል፣ ምንም ጥያቄ የለውም። ግን በአንድ በሁለት እንክርዳድ ምክንያት በሙሉ ህብረተሰቡን መውቀስ፣ መስደብ፣ መዘለፍ ትክክልም አይደለም። አሁን እንግዲህ ስልጣን አላቸው። ያንን ሀያል ሀገር የሚመሩ እሳቸው ሆነው ተመርጠዋል። ያ ወደ ፖሊሲነት ከተቀየረና ልክ ሀሳቸው እንዳሰቡት ከሆነ እንግዲህ ብዙዎች ሀገሮች ስጋት ላይ ይወድቃሉ ማለት ነው። ያንን ማለት ነው። እንግዲህ
ወደ ኢትዮጵያ እንመለስና እንደሚታወቀው ዩናይትድ ስቴትስ ከኢትዮጵያ ጋር መልካም ግንኙነት አላት። በተለይም በዚህ የአሸባሪነትን መዋጋት በሚለው መርህ መሰረት አብረው እየሰሩ ነው። ከዛም እንግዲህ ዩናይትድ ስቴትስ ለኢትዮጵያ ብዙ የምትሰጠው እርዳታ አለና ይሄ ምን ደረጃ ላይ የሚደርስ ወይም ደግሞ ይለወጣል ወይ ይቀጥላል እንዴት ይመስሎታል?
መጀመሪያ ጥያቄ መጠየቅ ያለብን በኢትዮጵያ ብሎም ደግሞ በአፍሪካ የእጩ ፕሬዚዳንት ትራምፕ የውጭ ጉዳይ ፖሊሲ ምንድን ነው ብለን መጠየቅ አለብን። እና ያንን ብለን በምንመረምርበት ጊዜ እውነቱን ለመናገር ጥርት ያለ በደንብ ዝርዝር ያለው ፖሊሲ ለአፍሪካ ወይም ስለ ኢትዮጵያ አውጥተዋል ልንል አንችልም። እንግዲህ ለእኛ መመሪያ ሊሆን የሚችለው ምንድን ነው? አንደኛ ለፕሬዚዳንትነት በሚሮጡበት ጊዜ ያደረጓቸው ንግግሮች፣ ሁለተኛ ደግሞ በአሜሪካ መካከል ያለው ግንኙነት ታሪክ ነው። እንግዲህ አሁን የሚያደርጉትን እርምጃ ሊጠቁመን የሚችለው እና እኔ ሳስበው ምንድን ነው ወይም ደግሞ ባነበብኳቸው ባጠናኋቸው ላይ ተመርኩዤ ልል የሚችለው ምንድን ነው፣ አንድ የኢትዮጵያና የአሜሪካ ግንኙነት ትናንት የጀመረ ሳይሆን በጣም ረጅም ጊዜ ሆነ፣ ከመቶ ዓመት በላይ ያደረገ ወዳጅነት ያለው ነው እና ያንን ባጭሩ በቶሎ በሳቸው ሊቀለበስ የሚችል አይመስለኝም። ሁለተኛ ቅድም እንደጠቀሽው ኢትዮጵያ በአካባቢው ጽንፈኝነት እንዳይስፋፋ ትልቅ ሚና ስለምትጫወት ያንን ፕሬዚዳንቱ ይደግፋሉ ወይም ደግሞ እንዲቀጥል ያደርጋሉ እንጂ እንዲቋረጥ የሚያደርጉ አይመስለኝም። አሜሪካ ትቅደም የሚል አይነት አስተሳሰብ ነው ያላቸው እና አሜሪካ ደግሞ ትቅደም ለሚለው ትልቅ ጠላት አድርገው የሚያዩት ጽንፈኝነትን ነው። በተለይም በአፍሪካ ቀንድና በሰሜን ምስራቅ አፍሪካ ኢትዮጵያ ትልቅ ሚና ያላት ሀገር ስለሆነች እንደኔ ግምት ግንኙነቱ ይሻሻላል እንጂ የሚበላሽ አይመስለኝም።
እንግዲህ ከዛ ጋር ተያይዞ አሁን ስለ ጽንፈኝነት አንስተናል። ጽንፈኝነትን በሚመለከት ዶናልድ ትራምፕ በሙስሊሞች ላይ በሚሰነዝሯቸው ነገሮች ቅድም ለምሳሌ የሶማሌዎችን ጠቅሰናል፣ ሌሎችም የሚታወቅ ነው። እንግዲህ ግልጽ የሆነ ለየት ያለ አመለካከት ነው ያላቸው በሙስሊሞች ላይ፣ አሉታዊ የሆነ አመለካከት እና ለአልሸባብና ለቦኮ ሐራም ብዙ አባሎችን ለማግኘት ለመመልመል ምክንያት ሊሆናቸው ይችላል የሚል ስጋትም አለና እንዴት ያዩታል? ይሄን
የተለየ አቋም መያዛቸው የማይቀር ነው። በተለይ አፍሪካ እንግዲህ ከ30 እስከ 40 ከመቶ ህዝቡ ሙስሊም ነው እና የውጭ ሙስሊሞችን ወደ አሜሪካ እናስገባም ሲሉ ብዙ አፍሪካ በተለይ ሰሜን አፍሪካን ኢስት አፍሪካን ምዕራብ አፍሪካንም የሚመለከት ጉዳይ ነው እና ብዙዎቹን አፌክት ያደርጋል። አሜሪካ ከግብጽ፣ ከናይጄሪያ፣ ከኢትዮጵያ፣ ከደቡብ አፍሪካ፣ ከላይቤሪያ፣ ከሌሎችም ጋር በጣም ጠንካራ የሆነ የወዳጅነት ግንኙነት አላት። የወዳጅነት ግንኙነት ብቻ ሳይሆን የኢኮኖሚም ግንኙነት አላት። ያ የተናገሩትን እያጠፉ አቅጣጫቸውን፣ አቋማቸውን ይቀይራሉ ነው የምለው። ከናይጄሪያ መንግስት ጋራ፣ ከሶማሌ መንግስት ጋራ ይተባበራሉ እነዛን ጽንፈኞችን ለመዋጋት። ስለዚህ ያን ጊዜ የተናገሩት እዛ ሀገር ድምፅ ሰጪውን ወደ እሳቸው ለመሳብ ያደረጉት የፖፕሊስት የሚባል የህዝቡን እንደው የቶሎ ድጋፍ ለማግኘት ብለው ያደረጉት ነው እንጂ ገና የረቀቀ ፖሊሲ የለም። በአሁኑ ጊዜ በአሜሪካ ከስልጣኑ ቅርበት ያላቸው ሰዎች ያ ፖሊሲ ልክ ያን ጊዜ የተናገሩትን እንዳያንጸባርቅ ብዙ ሰዎች ጥረት እንደሚያደርጉ ምንም ጥርጥር የለኝም።
አድማጮች፣ የዶናልድ ትራምፕ ለፕሬዝደንትነት መመረጥ በአፍሪቃ ላይ ስለሚኖረው አንደምታ የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባልና ተከታተሉን። እስከዛው በደህና ቆዩን።